ሰላም ለእናንተ ይሁን። ጋቢና ቪኦኤ የማክሰኞ ምሽት ህዳር 32014 መሰናዶ ከአሜሪካ ድምፅ ዋሽንግተን ዲሲ ጀምሯል። መርሃ ግብሩን በመምራት ኤደን ገረመው ከአቀናባሪያችን ንጉሱ ታምሬ እንዲሁም ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር በመሆን አብሬያችሁ የምዘልቅ ይሆናል። ለምሽቱ ከያዝናቸው ጥንቅሮች መካከል ጥቂቶቹን እናስተዋውቃችሁ።
በአራተኛ ደረጃ ደግሞ የሀገራችንን አለመረጋጋትና ሰላም የማይመኙ በአጠቃላይ ኢትዮጵያንም ነን ብለው ራሳቸውን የሚገሙ ኢትዮጵያንም ያልሆኑ ሰዎች ሁሉ እጃችሁን ከኢትዮጵያና ከህዝቧ ላይ አንሱ ብለን መልእክታችንን ለማስተላለፍ ነው የመጣነው።
ዩናይትድ ስቴትስ በኢትዮጵያ ላይ ያዘችው ወቅታዊ አቋም ጫና የሚፈጥር ነው ያሉ ትውልደ ኢትዮጵያውያን በትላንትናው ዕለት በዚህ በዋሽንግተን ዲሲ ዋይት ሀውስ ለፊት ሰላማዊ ሰልፍ አድርገዋል። በዚህ ዙሪያ ዘገባ አለን። በሌላ ርዕስ ደግሞ
መጀመሪያ ጥንጥንታ ነበረ፣ ከዛ ግን ሆነ ማለት በጣም ነው የሚያስፈራው። ምክንያቱም እኛንም ጨምሮ በጣም ብዙ ሺህ ህዝብ ያዘው ኢንዱስትሪ ፓርክ።
የሰማችኋት ወጣት ቤተልሔም መንግስቱን ነው። በሐዋሳ ኢንዱስትሪያል ፓርክ ውስጥ ተቀጥራ የምትሰራ ወጣት ናት። ኢትዮጵያ ከአግዋ መውጣቷ በኢንዱስትሪያል ፓርኮች ውስጥ የሚሰሩ ወጣቶች ላይ ያሳደረውን ጫና የሚያስቃኝ ዘገባ ይኖረናል። ሙዚቃና ሌሎች ጥንቅሮችንም አካተናል። አብራችሁ እንድታመሹ እየጋበዝን አሁን ሀብታሙ ስዩም ከዓለም ዙሪያ የተሰባሰቡ አጫጭር ዜናዎችን ያሰማናል።
አመሰግናለሁ ኤደን። በትናንትናው ዕለት በዩናይትድ ስቴትስ የሚኖሩ በብዙ መቶዎች የሚቆጠሩ ትውልደ ኢትዮጵያውያን በዋይት ሀውስ ቤተ መንግስት ፊት ለፊት በመገኘት ባደረጉት ሰላማዊ ሰልፍ አሜሪካ ባለፈው አንድ ዓመት በጦርነት ውስጥ በቆየች ኢትዮጵያ ላይ አድርሰዋለች ያሉትን ያልተገባ ጫና አውግዘዋል። ሰልፉ በጦርነቱ ሕይወታቸውን ያጡትን ለመዘከርና ለተፈናቀሉትም እርዳታን የማሰባሰብ ዓላማ እንዳለው አስተባባሪዎች ለአሜሪካ ድምፅ ተናግረዋል። በተጨማሪም በሰልፉ ላይ የተሳተፉ አካላት የኢትዮጵያን ወቅታዊ ሁኔታ በተዛባ መንገድ ሽፋን እየሰጡ ናቸው ያሏቸውን ዓለም አቀፍ የመገናኛ ብዙሃን ያወገዙ ሲሆን ዩናይትድ ስቴትስ በኢትዮጵያ ሰላም ይሰፍን ዘንድ ወቅታዊ አቋሟን በድጋሜ እንድታጤንም አሳስበዋል። በደቡብ ኒጀር በሚገኝ የአንደኛ ደረጃ ትምህርት ቤት ላይ በተነሳ የእሳት ቃጠሎ ቢያንስ 5 ተማሪዎች መሞታቸውን የሀገሪቱ ባለስልጣናት አስታውቀዋል። ከዋና ከተማዋ ኒኦሚ 600 ኪሎ ሜትር ርቀት ላይ በሚገኘው ትምህርት ቤት በተነሳው አደጋ ሌሎች 14 ተማሪዎች ከፍተኛ ጉዳት የደረሰባቸው ሲሆን 5ቱ አሳሳቢ ሁኔታ ላይ እንደሚገኙም ተገልጿል። የክልሉ ትምህርት ቢሮ ኃላፊ ማማን ሃዲ እስካሁን የእሳት አደጋው መንስኤ እንደማይታወቅ የገለጹ ሲሆን በአደጋው ለሞቱት ተማሪዎች ሐዘን ለመግለጽ ለሶስት ቀናት ትምህርት ቤት መዘጋቱንም አስታውቀዋል። በምዕራብ አፍሪካዊቷ ኒጀር በትምህርት ቤት ላይ የተነሳ አደጋ ተማሪዎችን ሲገድል በዚህ ዓመት ሁለተኛው ጊዜ ሲሆን በሚያዝያ ወር ላይ በሕፃናት ሙያ ውስጥ በተነሳ እሳት 20 ተማሪዎች መሞታቸው ይታወሳል። የአየር ንብረት ለውጥ እያስከተለ ላለው ቀውስ መፍትሄ ለማምጣት የዓለም መሪዎች በቂ ጥረት አላደረጉም ሲሉ የቀድሞ የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ በስኮትላንድ ግላስኮ ከተማ እየተካሄደ ባለው የአየር ንብረት ለውጥ ጉባኤ ላይ ተናግረዋል። ሁለተኛ ሳምንቱን በያዘው የዓለም አየር ንብረት ለውጥ ጉባኤ ኮፕ 26 ላይ ንግግር ያደረጉት ኦባማ አብዛኞቹ ሀገራት እንደ አውሮፓውያን አቆጣጠር በ2015 የፓሪስ የአየር ንብረት ለውጥ ጉባኤ ላይ የተደረሰውን ስምምነት ማክበር እንዳልቻሉና ዓለም የአየር ንብረት ለውጥን ለመጋፈጥ ሊደርስ በሚገባ ቦታ ላይ መገኘት እንዳልቻለ ተናግረዋል። ኦባማ በንግግራቸው በተለይ እንደ ቻይናና ራሽያ ያሉ ከፍተኛ የበካይ ጋዝ አመንጭ ሀገራት በግላስኮው እየተካሄደ ያለውን ጉባኤ አለመሳተፋቸው ተስፋ አስቆራጭ ነው ያሉ ሲሆን ሁለቱም ሀገራት በአየር ንብረት ዙሪያ አስቸኳይነት ላይ አለመሳተፋቸው አደገኛ ሁኔታ ነው ሲሉ ገልጸዋል። ኦባማ አክለው እንደ ዩናይትድ ስቴትስ እና አውሮፓ ያሉ የበለጸገ ኢኮኖሚ ያላቸው ሀገራት በዚህ ጉዳይ ላይ መሪ መሆን ቢኖርባቸውም ቻይና፣ ራሽያ እና ህንድም ተመሳሳይ ኃላፊነት እንዳለባቸው አስምረዋል። ወደ ኮቪድ-19 ወሬዎች ስናልፍ አራተኛ ዙር የኮቪድ-19 ወረርሽኝ በአሰጋት ጀርመን ከስድስት ወር በፊት ሁለቱንም ዙሮች ክትባት የወሰዱ ሰዎች የማጠናከሪያ ክትባት እንዲወስዱ የጤና ባለሙያዎች እየመከሩ ነው። ሮበርት ኮች የተሰኘው የሀገሪቱ ተቋም እንዳስታውቀው በጀርመን በየዕለቱ በቫይረሱ የሚያዙ ሰዎች ቁጥር 37120 የደረሰ ሲሆን ይህም ሀገሪቱን አስቸጋሪ ሁኔታ ውስጥ እየከተታት መሆኑ ተገልጿል። አስቸኳይ እርምጃ ካልተወሰደ አዲስ የቤት ውስጥ መቀመጥ ክልከላ ሊታወጅ እንደሚችልም ተጠቁሟል። በጀርመን እየታየ ያለው የኮቪድ-19 ተያዦች ቁጥር መጨመርና ሞት በመላ አውሮፓም እየታየ ሲሆን የዓለም ጤና ድርጅት አህጉሩ አዲስ የወረርሽኙ ማዕከል እየሆነ መምጣቱን አስታውቋል። ኢበንዲ እንዳለ በጃፓን ከአንድ አመት በላይ በሆነ ጊዜ ውስጥ ለመጀመሪያ ጊዜ እሁድ ዕለት በኮቪድ-19 የሞተ ሰው ሳይመዘገብ መቅረቱን የሀገሪቱ የጤና ባለሙያዎች አስታውቀዋል። የጤና ባለሙያዎች እንዳስታወቁት በጃፓን ለመጨረሻ ጊዜ በኮቪድ-19 የሞተ ሰው ያልተመዘገበው ባለፈው አመት ነሐሴ ወር ላይ ነበር። ባለፉት ጥቂት ወራት ውስጥ በጃፓን የኮቪድ-19 ክትባት የወሰዱ ሰዎች ቁጥር መጨመርን ተከትሎ በኮቪድ-19 የሚያዙ ሰዎች እና በበሽታ የሚሞቱ ሰዎች ቁጥር በከፍተኛ ሁኔታ እያሽቆለቆለ ሲሆን 70% የሚሆነውን ህዝብ ለመከተብ ተብ እቅር ተይዟል። በዚህ አመት ነሐሴ ወር ላይ ዴልታ የተሰኘው በፍጥነት የሚሰራጨው የቫይረሱ ዝርያ በመዛመቱ ምክንያት የቫይረሱ ተያዦች ቁጥር ወደ 25000 አሻቅቦ የነበረ ሲሆን እስካሁን በወረርሽኙ ምክንያት 18000 ጃፓናውያን ህይወታቸውን አጥተዋል።
ሀብታሙ ስዩም ለዜናዎቹ እናመሰግናለን። ጋቢና ቬ ከአሜሪካ ድምጽ ዋሽንግተን ዲሲ የማክሰኞ ህዳር 30/2014 ዓ.ም መሰናዶ ይቀጥላል። ለምሽቱ ወደ ያዝናቸው ዘገባዎች እንሻገር። ኢትዮጵያ ውስጥ ከፍተኛ የሰብአዊ ጥፋት ያስከተለው በፌደራሉ መንግስትና በትግራይ ኃይሎች መካከል የተቀሰቀሰው ጦርነት ዩናይትድ ስቴትስ ከግጭቱ መቀስቀስ ጀምሮ አቋማን በተለያዩ ሁኔታ እንድትገልጽ እንዲሁም ተፋላሚዎችን ወደ ድርድር ይገፋሉ ያለቻቸውን እርምጃ እንድትወስድ ሰደርቀት ቆይቷል። ይሁንና የዩናይትድ ስቴትስ ወቅታዊ አቋምና በመውሰድ ላይ ያለቻቸው እርምጃዎች በኢትዮጵያውያን ላይ ጫና ፈጥሯል ያሉ ትውልደ ኢትዮጵያውያን በትላንትናው ዕለት በዚህ በዋሽንግተን ዲሲ ዋይት ሃውስ ፊት ለፊት ሰላማዊ ሰልፍ አድርገዋል። ሀብታሙ ስዩም የተወሰኑትን ቅሬታና ሐሳብ አዳምጧል፣ በተከታዩ ዘገባ ያጋራናል።
ማለዳ ጀምረው በርከት ያሉ ትውልደ ኢትዮጵያውያን ከዋይት ሃውስ ፊት ለፊት ታድመዋል። በዚህ መገኘታቸውን ምክንያት የጠየቋቸው የሰላምና አንድነት ግብረ ኃይል ለኢትዮጵያ አባልና የሰልፉ አስተባባሪ አቶ ካሌብ አማረ ቀድሞ ያነሱት ኢትዮጵያን ለማፈራረስ ጥረት እያደረገ ነው ያሉትን የዩናይትድ ስቴትስ መንግስት ማውገዝ መሆኑን ተናግረዋል። ሱም ተከትሎ ደግሞ
ሁለተኛ ደረጃ እንግዲህ በሀገራችን ውስጥ በተደረገው ጦርነት ላለፈው አንድ አመት ሙሉ የሞት ዜጎች አሉ። ጦርነቱ ከተጀመረ ጀምሮ እነሱን በማስታወስና የህሊና ጸሎት ለማድረግ ነው። በሶስተኛ ደረጃ ደግሞ በዚህ በጦርነት ምክንያት የተጎዱ የተሰደዱ ከቤት ከንብረታቸው የተፈናቀሉ አሉ። እነዚህን አስመልክተን ከጎናቸው እንዳለንና ማንኛውንም እርዳታ ማህበረሰቡን አስተባብረን ለማድረግ ነው የመጣ ነው። በአራተኛ ደረጃ ደግሞ የሀገራችንን አለመረጋጋትና ሰላም የማይመኙ በአጠቃላይ ኢትዮጵያንም ነን ብለው ራሳቸውን የሚገምቱ ኢትዮጵያንም ያልሆኑ ሰዎች ሁሉ እጃችሁን ከኢትዮጵያና ከህዝቧ ላይ አንሱ ብለን መልእክታችንን ለማስተላለፍ ነው የመጣ ነው።
የእውነት ላቀው በሰልፉ ላይ ካገኘኋቸው አስተባባሪዎች መካከል ሌላኛው ናቸው። እሳቸው ቅሬታ ካነሱባቸው ጉዳዮች አንዱ የዓለም አቀፍ መገናኛ ብዙሃን አድሏዊ ነው ያሉት የዘገባ ሂደት ነው።
የታወቁ ዓለማችን ትልልቅ ሚዲያዎች ሲኤንኤን እና ቢቢሲን ጨምሮ ሌሎችም እና አልጀዚራ በኢትዮጵያ ላይ ላለፉት ሶስት ወራት ያስተላለፉ ያለውን ውሸት የሆነ ወይም ትክክለኛ ያልሆነ መረጃ ለመቃወም
አቶ የእውነት ላቀው በአሜሪካ ድምጽ ላይም ቅሬታ አቅርበዋል።
ቮይስ ኦፍ አሜሪካም በዚህ አጋጣሚ እንደ ቀድሞ ከኢትዮጵያ ህዝብና ከእውነት ጎን ቢቆም ጥሪያችን እናደርጋለን። ምክንያቱም አሁንም ቢሆን ቮይስ ኦፍ አሜሪካም ጭምር ከሌሎቹ ሚዲያዎች ጋር ወደ ሽብርተኛው ቡድን አዘንብሎ እየሰራ ስለሆነ ያንን በፍጹም እንቃወማለን። ቮይስ ኦፍ አሜሪካም እውነቱን እንደ ድሮ ቀድሞ ከህዝብ ጎን እንደነበረው እንደ ቀድሞ ቢዘግብ ይሻላል ብለን ልናሳስበው እንወዳለን።
የቮይስ ኦፍ አሜሪካ ነገር ከተነሳ ይቀር በርከት ያሉ ሰዎች አሁን ሳገኛቸው ይህን ቅሬታ ያቀርባሉ። ነገር ግን ይሄ ነው የሚባል ለአንደኛው ወገን ያዳላ አንደኛው ወገን ደግሞ ያስፈጣ ዘገባዎችን ቀርበው መጠቃት የሚቻሉ አሉ ወይ?
አሁን ቀጥታ ልጠቅስልህ ባልችልም ከዜና አቀራረቡና ከተለያዩ ነገሮች አንጻር በውስጥም ተጽዕኖ እንዳለ እየሰማንና እየተረዳን ነው እና ያንን ነገር ቢያስተካክልና ከህዝብ ጎን ቢቆም ይሻላል።
ቀሲስ አሸናፊ ድጉ አዋቂ እሳቸው የሚያገለግሉበት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስለ ሰላም ስትሰብክ መቆየቷን አስታውሰው ይሁንና ከሰላም ጥሪ ጎን ለጎን ህግ ሊከበር እንደሚገባም አስታውሰዋል።
እግዚአብሔር ይስጥልን። መቼም ስለ ሰላም የኢትዮጵያ ሁልጊዜ ቤተክርስቲያኒቷም ስትሰብክም ስትደክምም የኖረችበት ነው። ይህ ከመሆኑም በፊት አባቶቻችን ቦታው ይህ ችግር ያለበትን ቦታ ድረስ ሄደው በሽምግልናም በሃይማኖታዊም ጉዳይ በብዙ አይነት ጉዳይ ስለ ሰላም ብዙ ነገር ብለዋል። አሁንም በነበረው በጥቅምት ሲኖዶስ ላይ የቤተ ክርስቲያን አባቶቻችን በሲኖዶስ ውሳኔ ሁሉ ወደ ሰላም እንዲመጣ ጠይቋል። ካህን እንደመሆኔ መጠን ስለ ሰላም ነው፣ ስለ ጦርነት አልሰብክም። ነገር ግን እዚህ የመጣሁበት ትልቁ ጉዳይ ህግ ባለበት ሀገር ህግን የሚያስከብር አካል አለና ይሄንን ነገር ብራባውያኑ የሚያርጉትን ነገር እንዲያውቁሙ ሰላም በሚገባበት አይነት መንገድ ለእውነት ለሰላም የሚመጡ ከሆነ አገሪቷ የሰላም ሀገር ናት። ሽማግሌ ያለበት ነው፣ ህግ ያለበት ነው። ህግ በአለም ላይ እነሱ ሳይኖሩ ኢትዮጵያ ህግ ሰርታ በህግ ስትተዳደር በሰላም ስትኖር የነበረች ለሁሉ ሰላምን ያስተማረች የሰላም ሀገር፣ የፍቅር ሀገር፣ የአንድነት ሀገር ናት።
ኡመር ረዲ ጋዜጠኛና የፖለቲካ ተንታኝ ናቸው። የዩናይትድ ስቴትስ መንግስት ኢትዮጵያ ውስጥ ያለውን ሁኔታ ለማስተካከል ማድረግ ይገባዋል ካሉት መካከል የተወሰኑት እንስማ።
ቮክስ ፖፑሊ ቮክስ ጋዲ ይባላል፣ ወይም ደግሞ የህዝብ ድምጽ የፈጣሪ ድምጽ ነው የሚባገላለጽ አለ በላቲን። የህዝብን ድምጽ ማድመጥ ነው፣ የኢትዮጵያውያንን ፍላጎት ማድመጥ ነው። 110+ ሚሊዮን ህዝብ ይሄን አሸባሪ ቡድን አንፈልግም፣ ሀገራችንን ከዚህ ሽብር ቡድን ጋር እንድትቀጥ አንፈልግም ብሎ እየተናገረ ነው ያለው። ስለዚህ ህዝቡን ማድመጥ መንግስትን እንኳን ባያደምጥ፣ ከዛ ቀጥሎ ሶቨሬን የሆነ ሉዓላዊ የሆነ በህዝብ የተመረጠ ይልዛም ይነስም ባለው የምርጫ ፕሮሰስ አጥጋቢም ይሁን አይሁን የበላይ የድምጽ ብልጫ አግኝቶ ስልጣን ላይ ያለ መንግስት፣ ህዝቡ የሚፈልገው መንግስት አለ። ይሄንን መንግስት ደግፎ ሰላም እንድትሆን አገሪቷ የሚፈልጉ ከሆነ ይህንን መንግስት ደግፎ ባይደግፉ እንኳን ጣልቃ መግባቱን ትተው ጫና ማድረጉን ትተው አሸባሪውን ወገን መደገፍ ትተው ይተው።
የዩናይትድ ስቴትስ መንግስት ኢትዮጵያ ውስጥ ያለው ጦርነት ቆሞ ሰላም ዘንድ ያለውን ፍላጎት በተለያዩ መግለጫዎቹና እርምጃዎቹ ሲያሳይ ሰንብቷል። ተፋላሚ ወገኖች ወደ ጠረጴዛ ይመጡ ዘንድ ይረዳሉ ያላቸውን ማዕቀቦችና እርምጃዎችን ወስዷል። እርምጃዎቹ በተለያዩ ወገኖች ዘንድ የተቃውሞ ምንጭ መሆናቸው ሳይዘነጋ ሚዛናዊነት ያነሰው ዘገባ እያቀረቡ ነው ተብሎ ስማቸው ከተዘረዘሩት መካከል አንዱ ወደ ሆነው የዓለም አቀፉ የሲኤንኤን ጣቢያ የተቃውሞ ሰልፈኞችን ጥያቄ አንስተን ያቀረብን ሲሆን ይህ ዘገባ እስኪጠናቀቅ ድረስ መልስ ለማግኘት አልተቻለም። አሜሪካ ድምጽን በተመለከተ የህዝብ ግንኙነት ክፍሉ ከዚህ በፊት በሰጠው መግለጫ ቪኦኤ ኢትዮጵያና ትግራይ ክልል ውስጥ ያለውን ሁኔታ ያለመሳሰውና በትክክል ለመዘገብ የሚቻለውን ሁሉ ያደርጋል፣ ግጭቱን በሚመለከት በአካባቢው የበረቱ ስሜቶች አሉ፣ እኛም ከሁሉም ወገኖች ደጋፊዎች ጥሪ ደርሱናል፣ አላማችን ሚዛናዊ ዘገባዎችን ማውጣት እንደመሆኑ ቅሬታው ሲደርሱ ነጻ በሆነ መልኩ እናጣራለን ማለቱ አይዘነጋም። ለአሜሪካ ድምጽ ሀብታሙ ስዩም ዋሽንግተን ዲሲ።
የአዲሱ ትውልድ ድምጽ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን ይቀጥላል። የሬዲዮ በቴሌቪዥን መሰናዶቻችን በቪኦኤ አምሃሪክ የፌስቡክ ገጽ እንዲሁም ደግሞ በኢትዮ ሳት ላይ በሳተላይት መከታተል ትችላላችሁ። ወደ ተከታዩ ዘገባ እንሻገር። የሐዋሳ ኢንዱስትሪ ፓርክ ሰራተኞች ቅሬታ ይላል ሁለተኛው ዘገባችን። ዩናይትድ ስቴትስ በምጣኔ ሀብት ልማት ላልተራመዱ የአፍሪካ ሀገራቶች ከገረጥ ነጻ የሰጠችውን እድል ከኢትዮጵያ ላይ መልሳ ለማንሳት ያስተላለፈችውን ውሳኔ እንደገና እንድታጠኝ ነው በሐዋሳ ኢንዱስትሪያል ፓርክ ውስጥ በመስራት ላይ የሚገኙ ሴት ሰራተኞች ጠይቀዋል። ፓርኩ የወሰደው እርምጃም በፓርኮችም በባለሀብቶችም ላይ ጫና የሚያሳድር መሆኑን ገልጾ ሰራተኞቹ ተረጋግተው እንዲሰሩ አሳስቧል። የሐዋሳ ዘጋቢያችን ዮናታን ዘብዲዮስ በዚህ ዙሪያ ተጨማሪ ዘገባ ልኳል።
በሐዋሳ ኢንዱስትሪ ፓርክ ባገኘችው እድል ከአነስተኛ የስራ መደብ ጀምራ የሰራች ትምህርቷን በመማር በአሁኑ ወቅት ናሳ በተሰኘ ጨርቃጨርቅ ፋብሪካ በሰው ሀብት አስተዳደር ክፍል እየሰራች የምትገኘው ቤተልሔም መንግስቱ የአጎዋ ድጋፍ መታገድ በሴቶች ላይ ጉዳት ያደርሳል ብላለች።
መጀመሪያ ጥንጥንታ ነበረ፣ ከዛ ግን ሆነ ማለት በጣም ነው የሚያስፈራው። ምክንያቱም እኛንም ጨምሮ በጣም ብዙ ሺህ ህዝብ ነው ያዘው ኢንዱስትሪ ፓርክ። ስለዚህ ይሄ ነገር እውነት ከሆነ ማለት ይሄ ነገር አጓ ከተጣለ ማቀቡ በጣም ከባድ ነው የሚሆነው። ምክንያቱም ብዙ ቤተሰብ አስተዳደሮች አለን፣ ሴቶች በጣም ብዙ ሴቶች አሉ፣ እናቶች አሉ፣ ወንዶች አሉ፣ ቤተሰብ የሚያስተዳድሩ አሉ። ይህ ሁሉ ሰው ኢንዱስትሪ ፓርክ ነች የያዘችው ብዬ ነው የማስበው። የአዋሳ ህዝብ ብቻ አይደለም መላ የኢትዮጵያ ህብረተሰብ ነው የያዘው ኢንዱስትሪ ፓርክ። ስለዚህ በአንድ ሺህ ውስጥ ከአንድ ሺህ በላይ ሰው ነው ያለው እና በእያንዳንዱ ውስጥ ምን ያህል ሰው ሊኖር እንደሚችል መገመት አይከብድም። ና
ሌላ የፓርኩ ሰራተኛ የሆነችው ቃልክዳን አስራስ ደግሞ ውሳኔው ያልተበቀችው እንደሆነ በተለይ በኢትዮጵያ የአሜሪካ አምባሳደር ፓርኩን ከጎበኙ በኋላ ተስፋ አድርጋ እንደነበረም ተናግራለች።
በጣም ደንግጫለሁ እነን ለመናገር ምክንያቱም ሙሉ በሙሉ ማለት ይቻላል ለአሜሪካ ነው እኛ ኤክስፖርት የምናረጋው። ቢግ ባየራችን ዲሲፒ የሚባል ባየር አለ ለሱ ነው እኛ ኤክስፖርት የምናረጋው ዩኤስኤ ማለት ነው። እና ደግሞ ይሄ ለሱ ኤክስፖርት ካላደረገ ምንም አይነት ገቢ የለንም። በጣም ብዙ ሰራተኞች አሉ እዚህ የሚሰሩ ፕላስ ደግሞ ምንም እንትን የሌላቸው ሴቶች በአብዛኛው ሴቶች በጣም አሉ እዚህ ውስጥ የሚሰሩ። አምባሳደሯ መጣ ነበር እዚህ እና ብዙ እንትን ሰጣን ነበር ተስፋ ሰጣን ነበር ለሴቶች ሰራተኞች እንዳለ እዚህ ላለ ነው በሙሉ ተስፋ ሰጣን ነበር። ግን እዛ ከሄደች በኋላ ተቃራኒ ነው የሆነ።
ቃልክዳን የአሜሪካ መንግስት ውሳኔውን እንዲያሻሽልን ጠይቃለች።
በጣም የሥራ እድል እዚህ ነው ያገኘነው ኢንዱስትሪ ፓርክ ውስጥ ነው የሥራ እድል ያገኘነው። በጣም ብዙ ሴቶች አሉ ለሴቶች ስፔሻሊ ለሴቶች እዚህ ኢንዱስትሪ ፓርክ በጣም ኦፕን ነው። ስለዚህ ይሄ ሞስትሊ የሚጎዳው ሴቶችን ነው እና ይሄ ነገር መስተካከል አለበት ካልሆነ በጣም ትልቅ ቀውስ ውስጥ ነው የምንገባው።
ቤተልሔም በበኩሏ ውሳኔውን እንደገና እንዲያጤኑት ብላለች።
እንግዲህ ማለት ማድረግ የሚችለው አካል ይሄ ነው ማስተካከል ቢችሉ ብለን ነው ብዬ ነው ማስበው በሪ በኩል ምክንያቱም ይሄ ለሀገራችንም ጭምር በጣም ትልቅ ቀውስ ነው።
የሐዋሳ ኢንዱስትሪ ፓርክ ስራ አስኪያጅ አቶ ፍጹም ከተማ ለቪኦኤ ዛሬ እንደተናገሩት አጓ በሐዋሳ ኢንዱስትሪ ፓርክ መዋለን ዋይ ለማፍሰስ የሚፈልጉ ባለሀብቶችን ለመሳብ የሚያግዝ እድል ከመሆኑም ባለፈ ለፓርኩ ያስገኘ ነበረውን ጥቅም አስረድቷል።
ሐዋሳ ኢንዱስትሪ ፓርክም እንግዲህ አንዱ የአጓ ተጠቃሚ ነበር ላለፉት 5 አመታት። በዛ መልኩ ነው ሲሄድ የነበረው ሶ ተጠቃሚነቱ ባለሀብቶች ምርቶቻቸውን ከቀረጥ ነጻ ወደ አሜሪካ እንዲያስገቡ ነው። ያም አሜሪካ ማርኬት ላይ በዋጋ አንጻር ተወዳዳሪ እንዲሆኑ ያደረጋቸዋል። ሶ ባየሮችም በዛው መልኩ ወደ አሜሪካ ምርት የመላክ ስራቸውን ያቀላጥፍላቸዋል ተጠቃሚም ያደረጋቸዋል ማለት ነው። ነገር ግን አጓ ባለሀብትን ኢትዮጵያ ውስጥ ለማምጣት ብቸኛው መሳሪያም አይደለም።
ውሳኔው ጊዜያዊ ቢሆንም አሜሪካ የወሰደችው እርምጃ ጫና እንደሚያደርም ተናግሯል።
ባለሀብቶች ቀደም ባልኩት መልኩ ማርኬት እስኪፈልጉ የመሳሰለ የስራ እድል ፈጠራው መጓተት ኤክስፖርቱ መቀነስ የመሳሰሉ ነገሮች ከፊታችን ይመጣሉ የሚል ሐሳብ ያለኝ ያን ግን ጊዜያዊ ነው። መፍትሄው ሲመጡ ደግሞ ወደ ነበረበት ቦታ መመለስ ከዛም አልፎ ኤክስፖርቱም የስራ እድል ፈጠራውም የሚያድግበት እድሎች አሉ። ሶ መንግስትም ባለሀብቱ ማሳይመንት አለበት ይሄን ለማሻሻል።
በኢትዮጵያ የአሜሪካ አምባሳደር ጌታ ፓሲ ፓርኩ ድረስ መጥተው ጉብኝት ባደረጉበት ወቅት የድጋፉ መሰረዝ ማንን ሊጎዳ እንደሚችል አስረድተናቸዋል ብሏል። ከጉብኝቱ በኋላም በወቅቱ አምባሳደሯ በሰጡት አጭር ጋዜጣዊ መግለጫ ይህንን ነበር ያሉት።
I was touched to be able to meet with some of the ladies who work in the garment factories.
ከአንዳንድ በፓርኩ እየሰሩ ካሉ ሴት ሰራተኞች ጋር ተገናኝቻለሁ። በጣም ልቤ ተነክቷል። የጨርቃጨርቅ ኩባንያዎችን ጎብኝቻለሁ። በተለይ የአጓ ድጋፍ በሴቶች ህይወት ላይ መሻሻልና አሁንታዊ ለውጥ እያመጣ መሆኑንም አውቃለሁ። ሴቶች ስራ አላቸው። ከትንሽ እስከ ትልቅ የስራ መደብ ተመድበው ሲሰሩ ተመልክቻለሁ። በስራቸውም ደስተኛ ሆነው በማየቴ ተደስቻለሁ።
I heard from all levels of employees.
ይሁን እንጂ የተባለውና የሆነው ግን ለየቅል ነው ብሏል የፓርኩ ስራ አስኪያጅ አቶ ፍጹም።
ተርሻለ የነበረው ፊሊንግ እውነትም በአጓ ፕሪቪሌጅ የሚጠቀሙ ብዙ ገበያቸው አነስተኛ የሆኑ ምስኪን ሰራተኞች አሉ የሚለውን መልእክት ይዘው ነው የሄዱት። እንግዲህ ከዛ በኋላ ደግሞ የመጣው ውሳኔ ሌላ ነው።
በፓርኩ መዋል ነው ያፍሰው እየሰሩ ያሉ ባለሀብቶች ስጋት ውስጥ መግባታቸውን ገልጧል። አቶ ፍጹም ሰራተኞች ተረጋግተው ስራቸውን እንዲሰሩ አሳስቧል።
ምንጊዜም ባለሀብት አስቦ ከመጣው ላይ ሲቀነስ ይረበሻል። ምክንያቱም ከሌላ ዓለም ሌላ አፍሪካ ሀገራት ያሉ ፋክተሪዎች ያን አጓ ተጠቃሚነት ወስደው ማርኬት ላይ እንዳያሸንፏቸው ስጋት ይገባቸዋል። መረበሾች አሉ። ሶ መረበሾቹን ግን ዞሮ ዞሮ መፍትሄ ነው የሚፈልገው።
የሐዋሳ ኢንዱስትሪ ፓርክ 52 የጨርቃጨርቅ ማምረቻ ቦታዎች ወይም ሼዶች ያዘ ሲሆን 23 ድርጅቶች ምርታቸውን ለዓለም ገበያ በማቅረብ ላይ መሆናቸውም ተገልጧል። ፓርኩ 35000 ሰራተኞችን ቀጥሮ ያሰራ ሲሆን 85% የሚሆኑት ሴቶች ነው። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳ።
ጤና ቬላ ደመጡን ይቀጥላል። አሁን ደግሞ የወቅቱ የጤና ረስ ስለሆነው ስለ ኮቪድ-19 እናንሳ። ከ8.4 ሚሊዮን በላይ የሚሆኑ አፍሪካውያንን ያጠቃውና እንዲሁም 217,000 የሚሆኑትን የገደለው የኮሮና ቫይረስን ለመዋጋት ክትባት ለመስጠት የሚያስችል ሰፊ የሆነ ስራ እየተሰራ ቢሆንም ነገር ግን ክትባቱ ቢኖርም እንኳን ለመከተብ የሚያስችል በቂ የሆነ የመርፌ ወይም ሲሪንጅ ለምሳሌ ያለም የጤና ድርጅት አስተውቋል። የሊሳ ሽላይንን ዘገባ ቀጥሎ አቀርባለሁ።
በአፍሪካ የህይወት አድን ክትባት አቅርቦት እጥረት አጋጥሟል። የዓለም የጤና ድርጅት በአፍሪካ ከ1.2 ቢሊዮን ሰዎች ውስጥ 6% የሚሆኑት ብቻ ሙሉ ለሙሉ የኮቪድ-19 ክትባት መውሰዳቸውን፣ 40% የሚሆኑ የባለጸጋ ሀገራት ህዝቦች ከመከተባቸው ጋር አነጻጽሮ አስቀምጧል። ወደ አህጉሩቱ የሚገባው የክትባት መጠንም በቀጣዩ የጎርጎሮሳውያኑ አዲስ አመት እየጨመረ እንደሚመጣ ቢጠበቅም የዓለም የጤና ድርጅት የቀጠናው ዳይሬክተር የሆኑት ማታሺዲ ሶሞኤቲ በአህጉሩቱ ላይ ያለው የድሃኒት መርፌ እጥረት ሂደቱን ያስረዋል ይላሉ። ከክትባት አኳያ ትልቁን ምስል ስንመለከት የህክምና መርፌዎች ትናንሽ ነገሮች ናቸው። እናም ሁላችንም እንደምናውቀው የህክምና መርፌ ከሌለን ክትባቱን መስጠት አንችልም። ስለዚህ እጅግ አሳሳቢ ርዕስ ነው። የመርፌ አቅርቦት እጥረት ሊኖር እንደሚችልም ስጋት አለ።
የተባበሩት መንግስታት ድርጅት የህፃናት ፈንድ ዩኒሴፍ በኮቫክስ በኩል ባለም ዙሪያ ክትባት እንዲዳረስ ይሰራል። ሞኤቲ የኮቪድ-19 ተከታታይ ክትባቶችን ለመከተብ የህክምና መርፌዎች እጥረት መኖሩን የተባበሩት መንግስታት ድርጅት የህፃናት ፈንድ ማስታወቁን በመግለጽ እንዲህ ይላሉ።
Already some African countries like Kenya, Rwanda and South Africa
እንደ ኬንያ፣ ሩዋንዳ እና ደቡብ አፍሪካ ያሉ ሀገራት የሚመጣላቸው ክትባት ተቋጥቷል። የመርፌ አቅርቦቱን ለማሻሻል ትልቅ የሆነ እርምጃ እስካልተወሰደ ድረስም አፍሪካ ቀውስ ይገጥማታል።
በሌላ በኩል ሞኤቲ ግዙፉ የመድኃኒት ማምረቻ ሜሪክ በአፍሪካ የሚወሰድ የኮቪድ-19 ጸረ ቫይረስ መድኃኒት ለማምረት መወሰኑን በማስታወቁም ደስተኛ ናቸው።
ይህ ነገር ለውጥ ያመጣ ይሆን ተስፋ እናደርጋለን። በዚህ አይነት ዓለም አቀፍ ቀውስ ውስጥ በአቅርቦት መካከል ያለውን ክፍተት ያያየንም ከዚህ እጅግ ከባድ ከሆነ ወረርሽኝ በመማርና ልምድ በመውሰድ በሀገር ውስጥ እንዲመረጥ ብዙ የመድኃኒት አምራች ኩባንያዎችም የአሜሪካን ምሳሌ እንዲከተሉ ተስፋ እናደርጋለን።
ሞኤቲ ሀገር ውስጥ የኮቪድ-19 እና ሌሎች መድኃኒቶችን ማምረት በደሃ ሀገራት ውስጥ ያለውን የአቅርቦት ኢፍትሃዊነት ለመዋጋት ያለውን ሂደት ያፈጥናል ይላሉ። እሳቸው ለክትባትም ቢሆን የተራዘመና የፍቃድ መጋራት ቢኖር መልክ ነው ባይናቸው። አሁን ደግሞ ለየት ያለ የፈጠራ ስራና የአካባቢ ጥበቃ ስራ እናስተዋውቃችሁ። በዓለም ላይ እየጨመረ የመጣውን የካርቦን ልቀት በቀጣዮቹ 30 ዓመታት ውስጥ በመቀነስ የአየር ንብረት ለውጥን ለመቋቋም እንዲቻል የተለያዩ የፈጠራ ስራዎች እየወጡ ይገኛሉ። ሀብታም ስዩም የማርያም አዲያሎን ዘገባ እንደሚከተለው አጠናቅሮታል።
በመስከረም ወር ላይ ወደ ከባቢ አየር የሚለቀቀውን ካርበን ለመቀነስ የሚሰሩ ድርጅቶች የደረሱባቸውን አበይት ምርታዎች አግብረዋል። በአይስላንድ ሁለት ድርጅቶች በቀጥታ ካርበን በመሰብሰብና በማጠራቀም ረገድ ግዙፎቹ የሚመደብ ጣቢያ ከፍተዋል። ጃን ውርዝባቸር ክላይምወርክ የተሰኘ ተቋም ተባባሪ መስራችና ዋና ስራ አስኪያጅ ናቸው።
በይቱ ጣቢያው ከከባቢ አየር ላይ 4000 ቶን ያክል ካርቦን ዳይኦክሳይድ ወይም የተቃጠለ አየር የመሰብሰብ አቅም አለው። ይሄ እጅግ አስገራሚ ብቃት ነው። ይሄን የተሰበሰበ ካርቦን ዳይኦክሳይድ ካርብፊክ ከተሰኘው ተቋም ለመጡ አጋሮቻችን ከመሬት በታች ያሰራጩት ዘንድ እናስረክባቸዋለን። በዚህም ሂደት ከባዘልት አለት ጋር በመዳበል የማዕድን ይዘት ያዳብራል፣ ወደ ድንጋይነት ይቀየራል።
ፊውዥን ተብሎ የሚጠራው እንደ ቀጥተኛ ካርቦን መሰብሰብ ተግባር ሁሉ በማደግ ላይ ያለ ሌላ አማራጭ ኃይል ነው። ፊውዥን ከካርቦን ነጻ የሆነ የኃይል ምንጭ ነው። ፀሐይ ኃይሏን ከምታገኝበት መስተጋብር ጋር ተመሳሳይነት አለው። በፈረንሳይ በጣም ግዙፉን ማግኔት ያካተተ የፊውዥን ሙከራ በዓለም አቀፍ የቴርሞ ኒውክሌር ማብለያ ተከናውኗል። ይህም ካለ ሬዲዮአክቲቭ ጨረር የኤሌክትሪክ ኃይል ለማምረት ትልቅ እርምጃ መሆኑን ተቋም ተናግሯል። ላባን ኮብሌንዝ በምህጻሩ ITER ተብሎ የሚጠራው የዚህ ድርጅት ቃል አቀባይ ናቸው።
ኢተርን ለመገንባት 20 ቢሊዮን ዩሮ ገደማ እንደሚያስወጣ ይጠበቃል። በአሁኑ ሰዓት የአውሮፓ አህጉር በየቀኑ 1 ቢሊዮን ዩሮ የሚያስወጣ ነዳጅ ከሌሎች አገራት ያስገባ ይገኛል። አገራቱ የከፈሉ የሚገኙት የአመቱን ነው። በመሰረታዊነት የሶስት ሳምንት ክፍያ ልንለው እንችላለን። ሀገራቱ እየከፈሉ የሚገኙት የአመቱን ነው። በመሰረታዊነት የሶስት ሳምንት ክፍያ ልንለው እንችላለን።
ዓለም አቀፉ የኃይል ተቋም በ2050 የጉዞያኑ ዘመን የካርበን ልቀትን ዜሮ ለማድረግ መንግስታት የገቡት ቃል ኪዳን ላይሳካ እንደሚችል በአመቱ መጀመሪያ ላይ አስጠንቅቋል። ላውራ ዲያዝ የካምብሪጅ ዩኒቨርሲቲ ባልደረባ ናቸው።
ንጹህ የኤሌክትሪክ ኃይል ከሌለን የሚለቀቀውን ጋዝ መቀነስ አንችልም። ስለሆነም የመጀመሪያው እርምጃ የሚሆነው የኃይል ዘርፉን ከካርበን ማላቀቅ ነው። የላቀ የኃይል አቅምን የሚያጎናጽፉ ታዳሽ ኃይሎች፣ የኃይል ማጠራቀሚያዎችና ሌሎች ቴክኖሎጂዎች በእጅጉ አስፈላጊ ይሆናሉ እንደማለት ነው።
በኢምፔሪያል ኮሌጅ ኦፍ ለንደን ግንታ ለአየር ንብረት ለውጥ ተቋም ውስጥ በከፍተኛ ተመራማሪነት የሚሰሩት አጃይ ጋምቢር ሁለት የኃይል ምንጮች የላቀ ምርታ እያሳዩ እንደሆነ አመላክተዋል።
የፀሐይ ኃይልን ወደ ኤሌክትሪክ ቀያሪ ጣቢያና የነፋስ ማዳወሪያ ወይም ተርባይን፣ እነዚህ በአሁኑ ሰዓት በፍጥነት ወደ ኃይል ስርዓቱ እየሰረጹ ይገኛሉ። ዋጋቸውም በፍጥነት እየወረደ ይገኛል። ስለሆነም ከዝቅተኛ ካርን ጋር በተገናኘ ተስፋ የሚጣል ባቸው እንደሆኑ እያስመሰከሩ ነው።
ኃይል ለረጅም ጊዜ ከማጠራቀም ጋር በተያያዘ ግን አሁንም ተግዳሮቶች አሉ። ላውራ ዲያዝ በድጋሚ፣
ለምሳሌ የሊቲየም ባትሪዎችን በተመለከተ ትልቅ ምርታ አሳይተናል። ከአስር ዓመታት በተሻገረው ጊዜ ውስጥ በኤሌክትሮኒክስ ገበያ ምክንያት የሊቲየም ዋጋ በ80ና በ85 በመቶ ገደማ ቀንሷል።
አጃይ ጋምቢርም የሚያክሉት አላቸው።
አገራት በክረምት ወራት የሚያስፈልጋቸውን ኤሌክትሪሲቲ ለማጠራቀም የሚችሉ በዋጋቸውም ሆነ በግዝፈታቸው በቂ የሆኑ ባትሪዎችን ማግኘት አይቻልም። በዚያ ላይ ደግሞ ለረጅም ጊዜ የሚቆይ የኃይል ቋትንም ታሳቢ ማድረግ ያስፈልጋል። ይህንን ውሃን መሰረት ባደረገው ኃይል ላይ እናያለን። ሌሎች የተፈጠሩ ወይንም እየተሰሩ ያሉ ቴክኖሎጂዎችም አሉ። ከኃይል ማቆር ጋር በተገናኘ ትልቅ ሚና የሚኖረው ሃይድሮጅን ነው።
የ2021 የአየር ለውጥ ኮንፈረንስ በዚህ በጎርጎዞያኑ ህዳር ወር በግላስኮ ስኮትላንድ በመድረግ ላይ ይገኛል።
ጋቢና ቤ አድማጭ ተመልካቾች፣ ማክሰኞ ምሽት ህዳር 32014 ዓ.ም መሰናዷችንን እዚህ ላይ ፈጸምን። በጀመርነው በፋንታውን ሸዋንቆጮ ዘፈን እንድትዝናኑ እየጋበዝን የምንሰናበታችሁ ኤደን ገረመው በመስተንግዶው፣ ንጉሱ ታምሬ በቅንብሩ ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች እንዲሁም ዘጋቢዎች ጋር በመሆን ነው። አብራችሁን ስለነበራችሁ እናመሰግናለን። ደህና ደሩ። You're a good one.